አቡ ሻክር ከሊቀ ስልጣናት ሀብተ ማርያም ወርቅነህ መጽሐፍ ላይ የተገኘ ስለ አቡ ሻክር ወይም አቡ ሻክር የተሰጠ ማብራሪያ። አንደኛ፣ የአመተ ዓለም መስፈሪያና መቁጠሪያ። ይህ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያለው ዘመን ቢቆጠር 7462 ዘመን ይሆናል። ይህ መጽሐፉ ሲታተም የነበረው አመተ ዓለም መሆኑ መታወቅ ይኖርበታል። ያው በ62 ዓመተ ምህረት ነው ይህ መጽሐፍ የታተሙ። ስለዚህ ነው 7462 ያለው። አሁን እኔ እየተቀደሁ ባለሁበት ሰዓት ግን 7513 ዘመን ነው የሚሆነው። ይሄ በመጽሐፉ ሄዳለው ለጊዜው 7462 ዘመን ይሆናል ይላል። የዓለም ከተፈጠረ ጀምሮ እስከ አሁን ድረስ ያለው ዘመን ማለት እስከ 1962፣ ይሄውም በዘመነ ማርቆስ ነው። ጌታችን ግን ከእመቤታችን ከተወለደ ጀምሮ እስካሁን 1962 ዘመን ይሆናል ይላል በመጽሐፉ ነው። ከጌታ ልደት በፊት ያለው ዘመን 5500 ዘመን ነው። ይህ አመተ ፍዳ አመተ ኩነኔ ይባላል። ከጌታችን ልደት ወዲህ ያለው ዘመን ደግሞ አመተ ምህረት፣ አንድም አመተ ስጋዊ ይባላል፣ መላው ግን አመተ ዓለም ይባላል። ለዚህም መስፈሪያ መቁጠሪያ የሚሆኑ 7 አእዋዳት አሉት። እነርሱም የሚከተሉት ናቸው። አንደኛ አውደ ዕለት፣ ሁለተኛ አውደ ወር፣ ሶስተኛ አውደ ጨረቃ፣ አራተኛ አውደ ዓመት፣ አምስተኛ አውደ አበቅቴ፣ ስድስተኛ አውደ ማህተም፣ ሰባተኛ አውደ ቀመር ናቸው። አውደ ዕለት የተባሉ ከእሁድ እስከ ቅዳሜ ያሉት 7ቱ ዕለታት ናቸው። አውደ ወር የተባለው 30ው ቀን ነው። አውደ ጨረቃ የተባለውም 354 ዕለት ነው። አውደ ዓመት የተባለውም 365፣ አንዳንድ ጊዜ 66 ዕለት ነው። እሊህ 4ቱ አእዋድ በዕለት ይቆጠራሉ። የቀሩት ግን የሚቆጠሩት በዘመን ብቻ ነው። አውደ አበቅቴ የተባለው 19ኙ ዘመን ነው። በዚህም ፀሐይና ጨረቃ የተመደበላቸውን መንገዳቸውን እየፈጸሙ በተፈጠሩበት ወህት ይገናኙበታል። አውደ ማህተም የተባለው 76 ዘመን ነው። በዚህም አበቅቴና ወንጌላዊ ይገናኙበታል። አውደ ቀመር የተባለው 532 ዘመን ነው። በዚህም ዕለት አበቅቴና ወንጌላዊ ይገናኙበታል። ቀመርን ነስቶ ወይም አውጥቶ ለሶስቱ ስም የሰጠን እንደሆነ አውደ አበቅቴ ንዑስ ቀመር ይባላል። አውደ ማህተምም ማዕከላዊ ቀመር ይባላል። አውደ ቀመርም አብይ ቀመር ይባላል። በአውደ ማህተም ቦታ አውደ ፀሐይ፣ በአውደ ፀሐይ ቦታ አውደ ማህተም የሚል አብነት ይገኛል። ከሁለቱ አንዱን የተው እንደሆነ ከአብይ ቀመር ገብቶ ይቆጠራል። አውደ ፀሐይ ደግሞ 28 ዘመን ነው። በዚህም አቆጣጠር ዕለትና ወንጌላዊ ይገናኙበታል። ሁለተኛ፣ የአበቅቴና የመጥቅ አወጣጥ። አበቅቴንና መጥቅን ለማግኘት ስንፈልግ 7462 ዘመንን ወይም አመት ዓለምን ለ14 ወንበር ማካፈል ይኖርብናል። ስለዚህም 532 ደርሶ 14 ወንበር ይተርፋል። ከዚህም አንዱን አትቶ ወይም ቀንሶ 13 ወንበር ይተርፋል። ይህም ወንበር አንድም አበቅቴ ይባላል። 7000 ዘመንን በ14 መደብ ሲመድቡት 532 ደርሷቸው 14 ዓመት ይተርፋል። ከዚህም አንዱን አትቶ ወይም ትቶ በ13 ወንበር ይተርፋል። ከዚህም አበቅቴን ለማግኘት ለ13 ወንበር 11 ዕለት ይሰጧል። 10 100 30 አንዳንዱ 13 ይሆናል። 120 በ4 30 ገድፎ 23 ይያዛል። ይህ አበቴ ይባላል። ሁለተኛ መጥቅዕ ለማግኘት ለመጥቅዕ 19:19 ለት ይሰጣል። 10:10 39:9 17 ይሆናል። 247 ይሆናል። በ8 30 ሲገደፍ 7 ይተርፋል። ይህ መጥቅዕ ይሆናል። አበቅቴና መጥቅዕ አንዱ ነው ቢቆጠሩ 30 ይሆናሉ። ከ30 አይወጡም፣ ከ30 አይወርዱም። ወትረ ይከውኑ 30 ይያርጉ 30 ወይወርዱ 30 እንዲል። ትርጓሚያቸውም አበቅቴ ማለት ተረፈ ዘመን ነው። አበቅቴ ብሂል ተረፈ አመት እንዲል። መጥቅ ማለት በቁሙ መጥቅ ነጋሪት ማለት ነው። እንዲህ ከሆነ ስለምን እለቱ መጥቅ ተባለ ቢሉ፣ መጥቅና ነጋሪት በተመታ ጊዜ ሰው ሁሉ እንደሚሰበሰብ ይህም አጽዋማትን በዓላትን ይሰበስባልና ስለዚህ እለቱ መጥቅ ተባለ። ወብሂለ መጥቅ እሂ አስተጋባኢ ብሂል እስመ ከመ መጥቅ ዘእብን ወዘእጽ ዘብርት ወዘሐጺን ያስተጋብ ኩሎ ሰብአ ወእቱኒ ከማሁ ያስተጋብ ኩሎ አጽዋማት ወበዓላት እንዲል። አበቅቴ ከሕጸጽ ከሰርቀ ዕለት ጋር የሌሊት ማውጫ ነው። መጥቅ ከዕለታ ተውሳክ ጋር የአጽዋማት የበዓላት ማውጫ ነው። አበቅቴ ከሕጸጽ እና ከሰርቀ ዕለት ጋር የሌሊት ማውጫ ነው። መጥቅ ከዕለታት ተውሳክ ጋራ ሆኖ የአጽዋማትና የበዓላት ማውጫ ነው። አበቅቴ ከሕጸጽ ከሰርቀ ዕለት ጋር የሌሊት ማውጫ ነው። መጥቅ ከዕለታት ተውሳክ ጋራ የአጽዋማትና የበዓላት ማውጫ ነው። ሶስተኛ የዕለታት ተውሳክ ማውጫ። የዕለታት ተውሳክ በቅዳሜ ይጀምራል። የቅዳሜ ተውሳክ 8 ነው። የእሁድ 7 ነው። የሰኞ 6 ነው። የማክሰኞ 5 ነው። የረቡዕ 4 ነው። የሐሙስ 3 ነው። የአርብ 2 ነው። የዕለታት ተውሳክ በቅዳሜ ይጀምራል። የቅዳሜ ተውሳክ 8፣ የእሁድ 7፣ የሰኞ 6፣ የማክሰኞ 5፣ የረቡዕ 4፣ የሐሙስ 3፣ የአርብ 2 ነው። የአጽዋማትና የበዓላት ተውሳክ ደግሞ ከዚህ የሚቀጥለው ነው። ለነነዌ ተውሳክ የለውም፣ ምክንያቱም መሰረቱ መጥቅ ስለሆነ ነው። ለነነዌ ተውሳክ የለውም፣ ምክንያቱም መሰረቱ መጥቅ ስለሆነ ነው። የበዓተ ጾም ተውሳክ 14 ነው። የደብረ ዘይት 11 ነው። የሆሳዕና 2 ነው። የስቅለት 7 ነው። የትንሣኤ 9 ነው። የርክበ ካህና 3 ነው። የእርገት 18 ነው። የጰራቅሊጦስ 28 ነው። ደግሞ አለው የበዓተ ጾም ወይም የአብይ ጾም ማለት ነው። ተውሳክ 14፣ የደብረ ዘይት 11፣ የሆሳዕና 2፣ የስቅለት 7፣ የትንሣኤ 9፣ የርክበ ካህና 3፣ የእርገት 18፣ የጰራቅሊጦስ 28፣ የጾመ ሐዋርያት 29፣ የጾመ ድህነት 1 ነው። የጾመ ሐዋርያት 29፣ የጾመ ድህነት 1። ከ14 በላይ ያለ መጥቅ በመስከረም ይውላል። ከ14 በታች ያለ መጥቅ ግን በጥቅምት ይውላል። ብተትን እንናገራለን። በጥቅምት ሳኒታ የካቲት ይብታል። ከዚህ ላይ አጽዋማትን በዓላትን ለማውጣት ይቻላል። ከ14 በላይ ያለ መጥቅ በመስከረም ይውላል። ከ14 በታች ያለ መጥቅ ደግሞ በጥቅምት ይውላል። ብተትን እንናገራለን። በጥቅምት ሳኒታ የካቲት ይብታል። ከዚህ ላይ አጽዋማትን በዓላትን ለማውጣት ይቻላል። በ1962 ዓ.ም መስከረም ሐሙስ ባተ። መስከረም ሐሙስ ጥቅምት ቅዳሜ፣ ከቅዳሜ እስከ ቅዳሜ 8 ይሆናል። ቅዳሜን ታግሶ አርብ 7 ጥቅምት ዕለተ መጥቅ ይሆናል። የአርብ ተውሳክ 2 ይሆናል። 2ና 7 9 ይሆናል። የጥቅምት ሳኒታ የካቲት እሁድ ይብታል። እሁድ ለእሁድ 8፣ ሰኞ 9፣ ነነዌ ትውላለች። ይኸውም መባጃ ሐመር ይባላል። የበዓተ ጾም ተውሳክ 14 ይሆናል። 14ና 9 23 ይሆናል። የካቲት 23 ቀን በዓተ አብይ ጾም ይሆናል። የደብረ ዘይት ተውሳክ 11 ነው። 11ና 9 20 ይሆናል። መጋቢት 20 ቀን ደብረ ዘይት ይውላል። የሆሳዕና ተውሳክ 2 ነው። 2ና 9 11 ይሆናል። ሚያዝያ 11 ቀን ሆሳዕና ይውላል። የስቅለት ተውሳክ 7 ነው። 7ና 9 16 ይሆናል። ሚያዝያ 16 ቀን ስቅለት ይውላል። የትንሣኤ ተውሳክ 9 ነው። 9ና 9 18 ይሆናል። ሚያዝያ 18 ቀን ትንሣኤ ይሆናል። የርክበ ካህናት ተውሳክ 3 ነው። 3ና 9 12 ይሆናል። ግንቦት 12 ቀን ርክበ ካህናት ይሆናል። የእርገት ተውሳክ 18 ነው። 18ና 9 27 ይሆናል። ግንቦት 27 ቀን እርገት ይውላል። የጰራቅሊጦስ 28 ነው 28 እና 7 28 እና 9 37 ይሆናል ሰኔ 7 ቀን ጰራቅሊጦስ ይሆናል የጾም ሐዋርያት 29 ነው 29 እና 9 38 ይሆናል ሰኔ 8 ቀን ጾም ሐዋርያት ይሆናል የጾመ ድህነት 1 ነው 1 እና 9 10 ይሆናል ሰኔ 10 ቀን ጾመ ድህነት ይሆናል አራተኛ የዘመነ ብሉይ አጽዋማትና በዓላት በዘመነ ብሉይ የተሰሩ አጽዋማትና በዓላት 8 ናቸው እነርሱም የሚከተሉት ናቸው አንደኛ መጥቅ ሁለተኛ ጾመ አይሁድ ሶስተኛ መጸለት አራተኛ ፍስህ አምስተኛ ልበ ምድር ስድስተኛ በዓለ ሰዊት ሰባተኛ ጾመ አስቴር ስምንተኛ ጾመ ይሁዲት ናቸው ለመጥቅ ተውሳክ የለውም የጾመ አይሁድ ተውሳክ 9 ነው የመጸለት 14 ነው የፍስህ 10 ነው የልበ ምድር 3 ነው የበዓለ ሰዊት 30 ነው የጾመ አስቴር 21 ነው የጾመ ይሁዲት 28 ነው ከፍስህ ግን ቢጀምሩት የልበ ምድር ተውሳክ 23 ነው የበዓለ ሰዊት ተውሳክ 20 ነው የጾመ አስቴር 11 ነው የጾመ ይሁዲት ተውሳክ 18 ነው ሌሊታቸውም የመጥቅ 1 ነው የጾመ ይሁዲት ሌሊት 10 ነው የመጸለት ሌሊት 15 ነው የፍስህ ሌሊት 14 ነው የልበ ምድር ሌሊት በሚያዝያ የሆነ እንደሆነ 7 ነው በግንቦት የሆነ እንደሆነ 8 ነው የበዓለ ሰዊት ሌሊት 5 ነው የጾመ አስቴር ሌሊት 27 ነው የጾመ ይሁዲት በነሐሴ የሆነ እንደሆነ 4 ነው በመስከረም የሆነ እንደሆነ 29 ነው ይህን ደግሞ አለው ለመጥቅ ተውሳክ የለውም የጾመ አይሁድ ተውሳክ 9 የመጸለት 14 የፍስ 10 የልበ ምድር 3 የበዓለ ሰዊት 30 የጾመ አስቴር 21 የጾመ ይሁዲት 28 የበዓለ ሰዊት ተውሳክ 20 የጾመ ማለት ከፍስ ግን ቢጀምሩት የልበ ምድር ተውሳክ 23 ነው የበዓለ ሰዊት ተውሳክ 20 ነው የጾመ አስቴር 11 የጾመ ይሁዲት 18 ሌሊታቸውም የመጥቅ 1 የጾመ አይሁድ ሌሊት 10 የመጸለት ሌሊት 15 የፍስ ሌሊት 14 የልበ ምድር ሌሊት በሚያዝያ የሆነ እንደሆነ 7 ነው በግንቦት የሆነ እንደሆነ 8 ነው የበዓለ ሰዊት ሌሊት 5 የጾመ አስቴር ሌሊት 27 የጾመ ይሁዲት በነሐሴ የሆነ እንደሆነ 4 በመስከረም የሆነ እንደሆነ 29 ነው ከዚህ መጥቅ ጾመ አይሁድ የመጸለት ተለይተው በጥቅምትና በመስከረም ይውላሉ ፍስህ በሚያዝያና መጋቢት ይውላል ልበ ምድር በግንቦትና በሚያዝያ ይውላል በዓለ ሰዊት በሰኔና በግንቦት ይውላል ጾመ አስቴርና ጾመ ይሁዲት በጳጉሜና በነሐሴ ይውላል በ8 በ10 በ12 በ13 መጥቅ ጊዜ ጾመ ይሁዲት ተለይቶ በመስከረም ይውላል ግን ከ11 አይወጣም የአይሁድን ጾማቸውን አንጾመውም ባላቸውንም አናከብረውም ነገር ግን ኦሪት ወንጌል አምሳል መርገፍ እንደሆነች ሁሉ በዘመን ብሉይ የተሰሩ አጽዋማት በዓላትም በዘመን ሐዲስ ለተሰሩ አጽዋማትና በዓላት አምሳል መርገፍ ስለሆኑ እንቆጥራቸዋለን እርሱም እንደሚከተለው ነው በመጥቅ ዕለተ ዮሐንስ ገብቶበታል በጾመ አይሁድ ጾመ ንስሐ ገብቶበታል በመጸለት ጥምቀት ገብቶበታል በፍስህ ፋሲካ ገብቶበታል በልበ ምድር ማዕዶት ገብቶበታል በበዓለ ሰዊት ጰራቅሊጦስ ገብቶበታል በጾመ አስቴርና በጾመ ይሁዲት አርብና ረቡዕ ገብቶባቸዋል አምስተኛ የቀመር አወጣጥ የቀመር ሁሉ መጀመሪያ አልቦ ነው ፍጻሜው ግን በ18 አበቅቴ ነው ለአበቅቴ 11 መንሳታችን ስለምን ነው ያልን እንደሆነ አውዳመ 365 ዕለት ነው ከዚህ ጨረቃ 354 ዕለት ስታነሳለት 11 ይተርፋል ለአበቅቴ 11 መንሳታችን ስለዚህ ነው ልደታ አበቅቴን ኋላ እናመጣዋለን አዋጁ ግን እንዳይቀር ከነሐሴ ከ8 በታች አይወርድም ከጳጉሜን ከ5 በላይ አይወጣም ልደታ አበቅቴን ኋላ እናመጣዋለን አዋጁ ግን እንዳይቀር ከነሐሴ ከ8 በታች ከነሐሴ 8 በታች አይወርድም ከጳጉሜን 5 በላይ አይወጣም ስድስተኛው ጳጉሜን ከአበቅቴ ገብቶ አለመቆጠሩ ስለምን ነው ያልን እንደሆነ አራት ወንጌላውያን በሰዓት በኬክሮስ ከአራት አድርገው ይካፈሉታል እንጂ እንደ አምስቱ ጳጉሜን ለአንዱም አይደርስምና ከአበቅቴ ገብቶ አለመቆጠሩ ስለዚህ ነው በአልቦ ጊዜ የጨረቃ አውደ ዓመት በመስከረም መባቻ ይጀምራል በአልቦ ጊዜ የጨረቃ አውደ ዓመት በመስከረም መባቻ ይጀምራል ይኸውም በነሐሴ በ24 በመፈጸሙ ይታወቃል ከመስከረም እስከ ሐምሌ 330 ይሆናል 54 ለማድረግ ከነሐሴ 24 ያመጣል የጨረቃ አውደ ዓመት የተባለ ይህ ነው ያን ጊዜ ልደታ አበቅቴ በነሐሴ 25 ይሆናል ከነሐሴ 6 ከጳጉሜን 5 11 ይሆናል ጥንታ አበቅቴ የተባለው ይሄ ነው ከመስከረም እስከ ሐምሌ 330 ይሆናል 350 330 እና 11 ሲደምሩት 341 ይሆናል 54 ለማድረግ ግን ከነሐሴ 13 ማምጣት ያስፈልጋል የጨረቃው ዳመት የተባለው ይሄ ነው ያን ጊዜ ለደታ በቅቴ በነሐሴ 14 ይሆናል ከነሐሴ 17 ጳጉሜን 5 22 ይሆናል የሁለተኛ አመት አበቅቴ የተባለው ይሄ ነው ከመስከረም እስከ ሐምሌ 330 ይሆናል 330 እና 22 ሲደምሩት 352 ይሆናል 54 ለማድረግ ግን ከጳጉሜን 2 ያመጣዋል የጨረቃው ዳመት የተባለ ይሄ ነው ያን ጊዜ ለደታ በቅቴ በጳጉሜን በአምስት ይሆናል ከጳጉሜን 3 ይተርፋል ሶስተኛው አመት አበቅቴ ይሄ ነው ከመስከረም እስከ ሐምሌ 330 ይሆናል 330 እና 3 ሲደመር 333 ይሆናል 54 ለማድረግ ግን ከነሐሴ 21 ማምጣት ያስፈልጋል የጨረቃ አውደ አመት የተባለ ይሄ ነው ያን ጊዜ ለደታ በቅቴ በነሐሴ 22 ይሆናል ከነሐሴ 9 ከጳጉሜን 5 ወስዶ ሲደምሩት 14 ይሆናል በአራተኛው አመት የሚገኘው በቅቴ ይሄ ነው ከመስከረም እስከ ሐምሌ 330 ይሆናል 330 እና 14 ሲደመር 344 ይሆናል 54 ለማድረግ ግን ከነሐሴ 10 ማምጣት ያስፈልጋል የጨረቃው ዳመት የተባለ ይሄ ነው ያን ጊዜ ለደታ በቅቴ በነሐሴ በ19 ይሆናል ከነሐሴ 12 ከጳጉሜን 5 ሲደመር 25 ይሆናል የአምስተኛው አመት አበቅቴ ይሄ ነው ወይም ይሄ ነው ከመስከረም እስከ ሐምሌ 330 ይሆናል 330 እና 25 ሲደመር 355 ይሆናል 84 ለማድረግ ግን ከነሐሴ 29 ማምጣት ያስፈልጋል 54 ለማድረግ ነው ይቅርታ 54 ለማድረግ ግን ከነሐሴ 29 ማምጣት ያስፈልጋል 30ውን ቀን ወይም በሙሉ ነሐሴን ወር ብለህ ቁጠር ሰግር ብለህ 30ውን ገድፈህ የጨረቃ አውደ አመት ብለህ 354ን ያዝ የጨረቃ አውደ አመት የተባለ ይሄ ነው ያን ጊዜ ለደታ በቅቴ በነሐሴ አመት 30 ይሆናል ከነሐሴ 1 ከጳጉሜን 5 ሲደመር 6 ይሆናል የ6ኛው አመት አመት አበቅቴ የተባለው ይሄ ነው ከመስከረም እስከ ሐምሌ 330 ይሆናል 330 እና 6 ሲደመር 336 ይሆናል 54 ለማድረግ ግን ከነሐሴ 18 ማምጣት ያስፈልጋል የጨረቃው ዳመት የተባለ ይሄ ነው ያን ጊዜ ለደታ አበቅቴ በነሐሴ 19 ይሆናል ከነሐሴ 12 ከጳጉሜን 5 ሲደመር 17 ይሆናል የ7ኛው አመት አበቅቴ ይሄ ነው ከመስከረም እስከ ሐምሌ 330 ይሆናል 330 እና 17 ሲደመር 347 ይሆናል 54 ለማድረግ ግን ከነሐሴ 7 ማምጣት ያስፈልጋል የጨረቃው ዳመት የተባለ ይሄ ነው ያን ጊዜ ለደታ በቅቴ በነሐሴ በ8 ይሆናል ከነሐሴ 23 ከጳጉሜን 6 28 ይሆናል የ8ኛው አመት አበቅቴ ይሄ ነው ከመስከረም እስከ ሐምሌ 330 ይሆናል 330 እና 28 ሲደመር 358 ይሆናል 54 ለማድረግ ግን ከነሐሴ 26 ማምጣት ያስፈልጋል 30ውን ወርህ ብለህ ቁጠር ትርፍ 30ውን ሰግር ብሎ ይገድፋል 354 ይሆናል የጨረቃ አውደ አመት የተባለ ይሄ ነው ያን ጊዜ ለደታ በቅቴ በነሐሴ 27 ይሆናል ከነሐሴ 4 ከጳጉሜን 5 ሲደመር 9 ይሆናል የ9ኛው አመት አበቅቴ ይሄ ነው መስከረም እስከ ሐምሌ 330 ይሆናል 330 እና 9 ሲደመር 339 ይሆናል 54 ለማድረግ ግን ከነሐሴ 15 ማምጣት ያስፈልጋል ይሄን ደግሞ አለው ከመስከረም እስከ ሐምሌ 330 ይሆናል 330 እና 28 ሲደመር 358 ይሆናል 54 ለማድረግ ግን ከነሐሴ 26 ማምጣት ያስፈልጋል 30ውን ወርህ ብለህ ቁጠር ትርፍ 30ውን ሰግር ብሎ ይገድፋል 354 ይሆናል ይቅርታ እዚህ ላይ ከመስከረም እስከ ሐምሌ 330 ይሆናል 330 እና 28 ሲደመር 358 ይሆናል 84 ለማድረግ ግን ከነሐሴ 26 ማምጣት ያስፈልጋል ይላል 30ውን ወርህ ብለህ ቁጠር ትርፍ 30ውን ሰግር ብሎ ይገድፋል 354 ይሆናል የጨረቃው ዳመት የተባለ ይህ ነው ያን ጊዜ ለደታ በቅቴ በነሐሴ 27 ይሆናል ከነሐሴ 4 ከጳጉሜን 5 ሲደመር 9 ይሆናል የ9ኛው አመት አበቅቴ ይህ ነው ከመስከረም እስከ ሐምሌ 330 ይሆናል 330 እና 9 ሲደመር 339 ይሆናል 54 ለማድረግ ግን ከነሐሴ 15 ማምጣት ያስፈልጋል የጨረቃው ዳመት የተባለ ይህ ነው ያን ጊዜ ለደታ በቅቴ በነሐሴ 16 ይሆናል ከነሐሴ 15 ከጳጉሜን 5 ሲደመር 20 ይሆናል የ10ኛው አመት አበቅቴ ይህ ነው ከመስከረም እስከ ሐምሌ 330 ይሆናል። 330 እና 20 ሲደመር 350 ይሆናል። 84 ለማድረግ ናሲን መላውን ከጳጉሜን አራት ያመጣል። 30ን ወር ብሎ ይቆጥራል። ሰግር ብሎ ይገርፋል። ጭረቃው ዳመት የተባለ ይሄ ነው። ያን ጊዜ ለደታ በቅቴ በጳጉሜን በአምስት ይሆናል። ከጳጉሜን አንድ ይተርፋል። የ11ኛው ዓመት አበቅቴ ይሄ ነው። ከመስከረም እስከ ሐምሌ 330 ይሆናል። ከ330 ላይ 1 ሲጨምር 331 ይሆናል። 54 ለማድረግ ከነሐሴ 23 ያመጣል። የጨረቃው ዳመት የተባለ ይሄ ነው። ያን ጊዜ ለደታ በቅቴ በነሐሴ 4 ይሆናል። ከነሐሴ 7 ከጳጉሜን 5 ሲደምር 12 ይሆናል። የ12ኛው ዓመት አበቅቴ ይሄ ነው። ከመስከረም እስከ ሐምሌ 330 ይሆናል። 12 ሲደምር 342 ይሆናል። 54 ለማድረግ ከነሐሴ 12 ያመጣል። የጨረቃው ዳመት የተባለ ይሄ ነው። ያን ጊዜ ለደታ በቅቴ በነሐሴ 13 ይሆናል። ከነሐሴ 18 ከጳጉሜን 5 23 ይሆናል። የ13ኛው ዓመት አበቅቴ ይሄ ነው። ከመስከረም እስከ ሐምሌ 330 ይሆናል። 330 እና 23 ሲደመር 353 ይሆናል። 84 ለማድረግ ነሐሴን መላውን ከጳጉሜን 1 ያመጣል። 30ውን ወር ብሎ ይቆጥራል። ሰግር ብሎ 30ውን ይገርፋል። የጨረቃው ዳመት የተባለ ይሄ ነው። ያን ጊዜ ልደታ አበቅቴ በጳጉሜን በሁለት ይሆናል። ከጳጉሜን አራት ይተርፋል። የ14ኛው ዓመት አበቅቴ ይሄ ነው። ከመስከረም እስከ ሐምሌ 330 ይሆናል። 4 ሲጨምር 354 ይሆናል። 54 ለማድረግ ከነሐሴ 20 ያመጣል። የጨረቃው ዳመት የተባለ ይሄ ነው። ያን ጊዜ ልደታ አበቅቴ በነሐሴ 21 ይሆናል። ከነሐሴ 10 ከጳጉሜን 5 ሲጨምር 15 ይሆናል። የ15ኛው ዓመት አበቅቴ ይሄ ነው። ከመስከረም እስከ ሐምሌ 330 ይሆናል። 330 እና 15 ሲደመር 345 ይሆናል። 54 ለማድረግ ከነሐሴ 9 ያመጣል። የጨረቃ አውደ ዓመት የተባለ ይሄ ነው። ያን ጊዜ ልደታ አበቅቴ በነሐሴ 10 ይሆናል። ከነሐሴ 21 ከጳጉሜን 5 26 ይሆናል። የ16ኛው ዓመት አበቅቴ ይሄ ነው። ከመስከረም እስከ ሐምሌ 330 ይሆናል። 330 እና 26 ሲደመር 356 ይሆናል። 84 ለማድረግ ከነሐሴ 28 ያመጣል። 30ውን ወር ብሎ ይቆጥራል። ሰግር ብሎ ይገድፋል። የጨረቃው ዓመት የተባለ ይሄ ነው። ያን ጊዜ ልደታ በቅቴ በነሐሴ 29 ይሆናል። ከነሐሴ 2 ከጳጉሜን 5 ሲደመር 7 ይሆናል። የ17ኛው ዓመት አበቅቴ ይሄ ነው። ከመስከረም እስከ ሐምሌ 330 ይሆናል። 330 እና 7 ሲደመር 337 ይሆናል። 54 ለማድረግ ከነሐሴ 17 ያመጣል። የጨረቃው ዓመት የተባለ ይሄ ነው። ያን ጊዜ ልደታ በቅቴ ነሐሴ 18 ይሆናል። ከነሐሴ 13 ከጳጉሜን 5 18 ይሆናል። 18ኛው ዓመት በቅቴ ይሄ ነው። ከመስከረም እስከ ሐምሌ 330 ይሆናል። 330 እና 18 ሲደመር 348 ይሆናል። 54 ለማድረግ ከነሐሴ 6 ያመጣል። የጨረቃው ዓመት የተባለ ይሄ ነው። ያን ጊዜ ልደታ በቅቴ በነሐሴ በሰባት ይሆናል። ከነሐሴ 24 ከጳጉሜን 5 29 ይሆናል። ይህ ህጹጽ ነው፣ ይገደፋል፣ አይቆጠርም። 29 አበቅቴ አንድ መጥቅ የለም። ያን ጊዜ ሌሊት በህጸጽና አልቦ በሆነ በሰርቀለት ብቻ ይወጣል። እደግሟሉ ይህን የመጨረሻውን። ከመስከረም እስከ ሐምሌ 330 ይሆናል። 330 እና 18 ሲደመር 348 ይሆናል። 54 ለማድረግ ከነሐሴ 6 ያመጧል። የጨረቃ አውደ ዓመት የተባለ ይህ ነው። ያን ጊዜ ልደታ በቅቴ በነሐሴ በሰባት ይሆናል። ከነሐሴ 24 ከጳጉሜን 5 29 ይሆናል። ይህ ህጹጽ ነው፣ ይገደፋል፣ አይቆጠርም። 29 አበቅቴ አንድ መጥቅ የለም። ያን ጊዜ ሌሊት በህጸጽና አልቦ በሆነ በሰርቀለት ብቻ ይወጣል። በአመቱ 11 አበቅቴ ይገኛል። በሁለተኛው ዓመት 22 አበቅቴ ይገኛል። በሶስተኛው ዓመት 3 አበቅቴ ይገኛል። በአራተኛው ዓመት 14 አበቅቴ ይገኛል። በአምስተኛው ዓመት 25 አበቅቴ ይገኛል። በስድስተኛው ዓመት 6 አበቅቴ ይገኛል። በሰባተኛው ዓመት 17 አበቅቴ ይገኛል። በስምንተኛው ዓመት 28 አበቅቴ ይገኛል። በዘጠነኛው ዓመት 9 አበቅቴ ይገኛል። በአስረኛው ዓመት 20 አበቅቴ ይገኛል። በ11ኛው ዓመት 1 አበቅቴ ይገኛል። በ12ኛው ዓመት 12 አበቅቴ ይገኛል። በ13ኛው ዓመት 23 አበቅቴ ይገኛል። በ14ኛው ዓመት 4 አበቅቴ ይገኛል። በ15ኛው ዓመት 15 አበቅቴ ይገኛል። በ16ኛው ዓመት 26 አበቅቴ ይገኛል። በ17ኛው ዓመት 7 አበቅቴ ይገኛል። በ18ኛው ዓመት 18 አበቅቴ ይገኛል። ይህን ደግሞ አለው እጽ ማለት 29 አበቅቴ አንድ መጥቅ የለም። ያን ጊዜ ሌሊት በህጸጽና አልቦ በሆነ በሰርቀለት ብቻ ይወጣል ይልና በአመቱ 11 አበቅቴ ይገኛል። በሁለተኛው ዓመት 22፣ በሶስተኛው 3፣ በአራተኛው 14፣ በአምስተኛው 25፣ በስድስተኛው 6፣ በሰባተኛው 17፣ በስምንተኛው 28፣ በዘጠነኛው 9፣ በአስረኛው 20፣ በ11ኛው 1፣ በ12ኛው 12፣ በ13ኛው 23፣ በ14ኛው 4፣ በ15ኛው 15፣ በ16ኛው 26፣ በ17ኛው 7፣ በ18ኛው 18 አበቅቴ ይገኛል። ባለው አበቅት ላይ 11 ቢጨምሩ የሚመጣው 19 ቢጨምሩ ያለፈው ይታወቃል። 22 ቢጨምሩ የሚመጣው የሁለተኛው አመት፣ 8 ቢጨምሩ ያለፈው የሁለተኛው አመት ይታወቃል። ስድስተኛ የአበቅቴና የፍስህ አወጣጥ። አበቅቴና ፍስህ አንድ ሆነው ቢቆጠሩ ቢያንሱ 10 ቢበዙ 40 ይሆናሉ። አበቅቴ ወፍስህ እመይውህዱ አሰርተ ወእመይበዙ 40 ይከውኑ እንዲል። በአርቦ ጊዜ ፍስህ በሚያዝያ 10 ይሆናል። እመይውህዱ አሰርተ ያለው ስለዚህ ነው። በ11 አበቅቴ ጊዜ ፍስህ በመጋቢት በ29 ይሆናል። እመይበዙ 40 ይከውኑ ያለው ይህ ነው። በ22 አበቅቴ ጊዜ ፍስህ በሚያዝያ 18 ይሆናል። በ3 አበቅቴ ጊዜ ፍስህ በሚያዝያ 7 ይሆናል። እመይውህዱ 7 አሰርተ ይከውኑ ያለው ይህ ነው። በ14 አበቅቴ ጊዜ ፍስህ በመጋቢት በ26 ይሆናል። እመይበዙ 40 ይከውኑ ያለው ይህ ነው። በ25 አበቅቴ ጊዜ ፍስህ በሚያዝያ በ15 ይሆናል። እመይበዙ 40 ይከውኑ ያለው ይህ ነው። በ6 አበቅቴ ጊዜ ፍስህ በሚያዝያ በ4 ይሆናል። እመይውህዱ አሰርተ ይከውኑ ያለው ይህ ነው። በ17 አበቅቴ ጊዜ ፍስህ በሚያዝያ በ23 ይሆናል። በ28 አበቅቴ ጊዜ ፍስህ በሚያዝያ በ12 ይሆናል። እመይበዙ 40 ይከውኑ ያለው ይህ ነው። በ9 አበቅቴ ጊዜ ፍስህ በሚያዝያ በ1 ይሆናል። እመይውህዱ አሰርተ ይከውኑ ያለው ይህ ነው። በ20 አበቅቴ ጊዜ ፍስህ በሚያዝያ በ20 ይሆናል። እመይበዙ 40 ይከውኑ ያለው ይህ ነው። በ11 አበቅቴ ጊዜ ፍስህ በሚያዝያ በ9 ይሆናል። እመይውህዱ አሰርተ ይከውኑ ያለው ይህ ነው። በ12 አበቅቴ ጊዜ ፍስህ በመጋቢት በ28 ነው ይቅርታ። በ12 አበቅቴ ጊዜ ፍስህ በመጋቢት በ28 ይሆናል። በ23 አበቅቴ ጊዜ ፍስህ በሚያዝያ በ17 ይሆናል። እመይበዙ 40 ይከውኑ ያለው ይህ ነው። በ4 አበቅቴ ጊዜ ፍስህ በሚያዝያ በ6 ይሆናል። እመይውህዱ አሰርተ ይከውኑ ያለው ይህ ነው። በ15 አበቅቴ ጊዜ ፍስህ በመጋቢት በ25 ይሆናል። በ26 አበቅቴ ጊዜ ፍስህ በሚያዝያ በ14 ይሆናል። እመይበዙ 40 ይከውኑ ያለው ይህ ነው። በ7 አበቅቴ ጊዜ ፍስህ በሚያዝያ በ3 ይሆናል። እመይውህዱ አሰርተ ይከውኑ ያለው ይህ ነው። በ18 አበቅቴ ጊዜ ፍስህ በሚያዝያ በ22 ይሆናል። እመይበዙ 40 ይከውኑ ያለው ይህ ነው። ፍስህ ከመጋቢት 25 አይወርድም፣ ከሚያዝያ 23 አይወጣም። በአበቅቴ ፍስህ ይታወቃል። ከፍስህ ቀጥሎ ያለው እሁድ ትንሳኤ ነው። በአልቦና በ11 አበቅቴ በ22 አበቅቴ የተነሳ ወንጌላዊ በአንድ ንዑስ ቀመር 5 ጊዜ ይመላለሳል። በ3 አበቅቴ የተነሳ ወንጌላዊ በአንድ ንዑስ ቀመር 4 ጊዜ ተመላልሶ በ5ኛው አልቦን ይቀበላል። ባለው አበቅቴ ላይ አበቅቴ 14 ቢጨምሩ በ4 ዓመት የሚመጣው ወንጌላዊና አበቅቴ ይታወቃል። ሰባተኛ የመጥቅ አወጣጥ። ለመጥቅ 19 መንሳታችን ስለምን ነው ቢሉ ኦሪት አመረሰ ሳብእ ሰርቀ ወርህ ግበሩ መጥቀ አትላለች። እኛ ምንም እንደ አይሁድ በዓሉን ባናከብረው ዕለቱን መሰረት አድርገን አጽዋማትን በዓላትን እናወጣበታለን። አንድም ለአበቅቴ 11 ነስቶ ለመጥቅ 19 ካልነሱ አጽዋማት በዓላት ባልተገኙም ነበርና ለመጥቅ 19 መንሳታችን ስለዚህ ነው። ዳግመኛም ካለፈው መጥቅ ሳኒታ ጀምሮ እስከሚመጣው መጥቅ ድረስ ቢያንስ 19 ቢበዛ 49 ዕለት ይገኛል። 19 ቢገኝ ያለውን ይይዟል። 49 ቢገኝ 30ውን ገድፎ 19ን ይይዟል። ማይከለ መጥቅ ዛለፈ ወማይከለ መጥቅ ዘይመጽእ ቦ ጊዜ በ10ቱ ወተሰዓቱ ወቦ ጊዜ በ40 ወተሰዓቱ ዕለት ይትረከብ እንዲል። ማይከል የተባለ ተረፈ መጥቅ ነው። ተረፈ መጥቅ ከ19 በታች የሆነ እንደሆነ 19 ለማድረግ ከሚመጣው ዓመት ዕለታትን ያመጣዋል። ከ19 በላይ የሆነ እንደሆነ 49 ለማድረግ ከሚመጣው ወር ዕለት እያመጡ ይቆጥሯል። በ11 አበቅቴ ጊዜ መጥቅ በመስከረም በ19 ይሆናል። ከወሩ 19 ሲያነሱለት 11 ይተርፋል። ተርፈ መጥቅ የተባለ ይሄ ነው። ይህን 19 ለማድረግ ከጥቅምት 8 ያመጣዋል። ከወሩ 8 ሲያነሱለት 22 ይተርፋል። ተረፈ መጥቅ የተባለ ይሄ ነው። ይህን 49 ለማድረግ ከመስከረም 27 ያመጣዋል። ቦ ጊዜ በ40 ወተሰዓቱ ዕለት ይትረከብ ያለው ይሄ ነው። ከወሩ 27 ሲያነሱለት 3 ይተርፋል። ተረፈ መጥቅ የተባለ ይሄ ነው። ይህን 19 ለማድረግ ከመስከረም 16 ያመጣዋል። ቦ ጊዜ በ10ቱ ወተሰዓቱ ያለው ይሄ ነው። ከወሩ 16 ሲያነሱለት 14 ይተርፋል። ተረፈ መጥቅ የተባለ ይሄ ነው። ይህንን 19 ለማድረግ ከጥቅምት 5 ያመጣዋል። ቦ ጊዜ በ10ቱ ወተሰዓቱ ያለው ይሄ ነው። ከወሩ 5 ሲያነሱለት 25 ይተርፋል። ተረፈ መጥቅ የተባለ ይሄ ነው። ይህን 49 ለማድረግ ከመስከረም 24 ያመጣዋል። ቦ ጊዜ በ40 ወተሰዓቱ ዕለት ይትረከብ ያለው ይሄ ነው። ከወሩ 24 ሲያነሱለት 6 ይተርፋል። ተረፈ መጥቅ የተባለ ይሄ ነው። ይህን 19 ለማድረግ ከጥቅምት 13 ያመጣዋል። ቦ ጊዜ በ10ቱ ወተሰዓቱ ያለው ይሄ ነው። ከወሩ 13 ያነሱለት 17 ይተርፋል። ተረፈ መጥቅ የተባለ ይሄ ነው። ይህን 19 ለማድረግ ከጥቅምት 2 ያመጣዋል። ወጊዜ በባሰቱ ወተሳቱ ያለው ይሄ ነው። ኮሩ ለሲያነሱለት 28 ተርፋል ተርፈ መልክ ተባለ ይሄ ነው። ይሄን 49 ለማድረግ ከመስከረም 21 ያመጣል። ወጊዜ በ40 ወተሳቱ ያለው ይሄ ነው። ኮሩ 21 ሲያነሱለት 9 ተርፋል ተርፈ መልክ ተባለ ይሄ ነው። ይሄን 19 ለማድረግ ከጥቅምት 10 ያመጣል። ይሄን 19 ለማድረግ ከጥቅምት 10 ያመጣል። ወጊዜ በባሰርቱ ወተሳቱ ያለው ይሄ ነው። ኮሩ 9 ኮሩ 10 ሲያነሱለት 20 ይተርፋል ተረፈ መልክ የተባለ ይሄ ነው። ይሄን 49 ለማድረግ ከመስከረም 29 ያመጣል። ወጊዜ በ40 ወተሳቱ እለት ይተረከብ ያለው ይሄ ነው። ኮሩ 29 ሲያነሱለት 1 ይተርፋል ተረፈ መልክ የተባለ ይሄ ነው። ይሄን 19 ለማድረግ ከመስከረም 18 ያመጣል። ወጊዜ በባሰርቱ ወተሳቱ ያለው ይሄ ነው። ኮሩ 18 ሲያነሱለት 12 ይተርፋል ተረፈ መልክ የተባለ ይሄ ነው። ይሄን 19 ለማድረግ ከጥቅም 7 ያመጣል። ወጊዜ በባሰርቱ ወተሳቱ ያለው ይሄ ነው። ኮሩ 7 ሲያነሱለት 23 ይተርፋል ተረፈ መጥቅ የተባለ ይሄ ነው። ይሄን 49 ለማድረግ ከመስከረም 26 ያመጣል። በወጊዜ በ40 ወተሳቱ ያለው እለት ይተረከብ ያለው ይሄ ነው። ከወሩ 26 ሲነሳለት 4 ይተርፋል ተረፈ መጥቅ የተባለ ይሄ ነው። ይሄን 19 ለማድረግ ከመስከረም 15 ያመጣል። በወጊዜ በ10 ወተሳቱ እለት ይተረከብ ያለው ይሄ ነው። ከወሩ 15 ያነሱለት 15 ይተርፋል ተረፈ መጥቅ የተባለ ይሄ ነው። ይሄን 19 ለማድረግ ከጥቅምት 4 ያመጣል። በወጊዜ በባሰርቱ ተሳቱ ያለው ይሄ ነው። ከወሩ 4 ሲነሳለት 26 ይተርፋል ተረፈ መጥቅ የተባለ ይሄ ነው። ይሄን 49 ለማድረግ ከመስከረም 23 ያመጣል። በወጊዜ በ40 ተሳቱ እለት ይተረከብ ያለው ይሄ ነው። ከወሩ 23 ያነሱለት 7 ይተርፋል ተረፈ መጥቅ የተባለ ይሄ ነው። ይሄን 19 ለማድረግ ከጥቅምት 12 ያመጣል። በወጊዜ በባሰርቱ ተሳቱ ያለው ይሄ ነው። ኮሩ 12 ሲነሳለት 18 ይተርፋል ተረፈ መጥቅ የተባለ ይሄ ነው። ይሄን 19 ለማድረግ ከጥቅምት 1 ያመጣል። በወጊዜ በባሰርቱ ተሳቱ ያለው ይሄ ነው። ለመጥቅ 19 ማንሳታችን ስለዚህ ነው። ስምንተኛ አልቦና መጥቅ በአልቦ ጊዜ ለተመጥቅ በመስከረም አመሰላሳ ይሆናል። ያን ጊዜ አጽዋማት በዓላት በአመሰላሳው ዕለት ተውሳክ ይወጣሉ። አንድ መጥቅ 29 አበቅቴ የለም። በአመቱ 29 መጥቅ ይገኛል። ይቅርታ፣ በአመቱ 19 መጥቅ ይገኛል። ይቅርታ፣ በአመቱ 19 መጥቅ ይገኛል። በሁለተኛው አመት 8 መጥቅ ይገኛል። በሶስተኛው 27 መጥቅ ይገኛል። በአራተኛው 16 መጥቅ ይገኛል። በአምስተኛው 5 መጥቅ ይገኛል። በስድስተኛው 24 መጥቅ ይገኛል። በሰባተኛው 13 መጥቅ ይገኛል። በስምንተኛው 2 መጥቅ ይገኛል። በዘጠነኛው 21 መጥቅ ይገኛል። በአስረኛው 10 መጥቅ ይገኛል። በ11ኛው 22 መጥቅ ይገኛል። በ12ኛው 18 መጥቅ በ11ኛው 29 መጥቅ ይገኛል። በ12ኛው 18 መጥቅ ይገኛል። በ13ኛው 7 መጥቅ ይገኛል። በ14ኛው አመት ማለት ነው 26 መጥቅ ይገኛል። በ15ኛው አመት 25 መጥቅ ይገኛል። በ16ኛው አመት 4 መጥቅ ይገኛል። በ17ኛው አመት 23 መጥቅ ይገኛል። በ18ኛው አመት 12 መጥቅ ይገኛል። መጥቅ የተባለ ሰባተኛው ጨረቃ ሰባተኛው ሰርቀ ወርህ ነው። እንዲህ ከሆነ ስለምን ነው እለቱ መጥቅ የተባለ ቢሉ፣ ቀድሞ ሌዋውያን አመተ እድገትን ለመንገር ነጋሪት ይመቱበት ነበር እና ስለዚህ እለቱ መጥቅ ተባለ። ይኸውም ከመስከረም 15 በታች አይወርድም፣ ከጥቅምት 13 አይወጣም። መመላለሻው 29 ነው ይሆናል። በዚህ ሲመላለስ ይኖራል። እንዲህ ስለሆነ ግን መጥቅ የሚውልበት እለቱ 19 ነው። 11ዱ በመስከረም ነው። መጥቅ የሚውልበት እለቱ 19 ነው። 11ዱ በመስከረም ነው። 8ቱ በጥቅምት ነው። ከመስከረም ከ15 በላይ በ17 በ20 በ22 በ25 በ28 በሊ በአምስት እለታት አይውልባቸውም። ከ16ቱ አምስት ይነሳለት 11 ይተርፋል። 11ዱ በመስከረም መሆኑ በዚህ ይታወቃል። ከጥቅምት ከ13 በታች በ11 በ9 በ6 በ3 በ1 በሊ በአምስት እለታት አይውልባቸውም። ከ13ቱ አምስት ሲነሳለት 8 ይተርፋል። ስምንቱ በጥቅምት መሆኑ በዚህ ይታወቃል። ባለው መጥቅ 19 ቢጨምሩ የሚመጣው 11 ቢጨምሩ ያለፈው ይታወቃል። 8 ቢጨምሩ የሚመጣው የሁለተኛው ዓመት ይታወቃል። 22 ቢጨምሩ ያለፈው የሁለተኛው ዓመት መጥቅ ይታወቃል። በዘመነ ብሉይ በተሰሩ አጽዋማትና በዓላት ላይ 19 ቢጨምሩ የሚመጣው ይታወቃል። 11 ቢጨምሩ ያለፈው ይታወቃል። 8 ቢጨምሩ የሚመጣው የሁለተኛው ዓመት ይታወቃል። 22 ቢጨምሩ ያለፈው የሁለተኛው ዓመት ይታወቃል። ዘጠነኛ የዕለታት ተውሳክ የት መጣ? ነነዌን ለማግኘትና የዕለታት ተውሳክ የመጣበትን ለማወቅ ዕለተ መጥቅ በቀዳም የሆነ እንደሆነ ከሳኒታ መጥቅ ጀምሮ እስከ ነነዌ ድረስ 128 ዕለት ይገኛል። እሁድ የሆነ እንደሆነ 127 ለት ይገኛል። ሰኞ የሆነ እንደሆነ 126 ይገኛል። ማክሰኞ የሆነ እንደሆነ 125 ይገኛል። ረቡዕ የሆነ እንደሆነ 124 ይገኛል። ሐሙስ የሆነ እንደሆነ 123 ይገኛል። አርብ የሆነ እንደሆነ 122 ይገኛል። ሁሉንም በ30 በ30 ገድፎ የተረፈው የዕለታት ተውሳክ ይሆናሉ ማለት ነው።